ስቶክሆልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዘወትር አክብሮት ሰላምታችንን እያስቀደምን የዛሬ የህዳር 26 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 6 2015 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ ከድረገጽ የተገኘና የመረጥነውን ጽሑፍ እናነባለን። ርዕሱም ካሳ ከበደና የሻቢያ ኮሶ ይላል። በመቀጠልም የሳምንቱ አበይት ዜናዎች ይቀርባሉ። ከዜና በኋላ ከሞሮሽ ወገኔ የአማራ ድርጅት በአገራችን ስለገባው ረሃብ አስመልክቶ የተሰጠ መግለጫ እናስደምጣለን። ከመግለጫው በኋላ ወያኔዎች ይገድላሉ፣ ያጋዳድላሉ በሚል የተሰናዳ ጽሑፍ ይቀርባል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
Oh yeah, ካሳ ከበደና የሻቢያ ኮሶ ከጋዜጠኛ ደምስ ባለጠ በቅርቡ በኢትዮጵያና በኤርትራ ህዝብ ስም ዋሽንግተን ዲሲ ውስጥ ቪዥን ኢትዮጵያ የሚባል ድርጅትና ኢሳት ግንቦት 7 ያዘጋጁት አንድ ስብሰባ ተጠርቶ ነበር። በአጠቃላይ ዋሽንግተን ዲሲንና የሀበሻ ፖለቲካ ተዋናኙ ኤርትራን ጨምሮ ማለት ነው የሀበሻ ስል የሚያውቅ ማንኛውም ሰው ስብሰባው አዳራሽ ውስጥ የነበሩትን በኢንተርኔት መስኮት ሲመለከት ዋሽንግተን ውስጥ ስብሰባ ከተደረገ በፍጹም የማይቀሩ ግለሰቦችና ጋዜጠኞችን ጥቂት የግንቦት 7 ደጋፊዎችና የሻቢያ የሰሜን አሜሪካ ተወካዮችና ተራ የሻቢያ አባላት በቀላሉ በስም እየለዩ መጥራት ይቻላል። ውድ አንባቢዎቼ፣ በተለይ ዋሽንግተን ነዋሪ የሆናችሁ በረጅም ጊዜ ልምድ እንደምታውቁት ስብሰባ በተጠራበት ቦታ ሁሉ የማይቀሩና በተገኙ አጋጣሚ ሁሉ እጃቸውን እያወጡ በማንኛውም ጉዳይ ላይ ንግግር ወይም አስተያየት የሚሰጡ ሰዎችን ታውቋቸዋላችሁ ብዬ እገምታለሁ። እነዚህ ሰዎች ያዘጋጆቹን ፍላጎት በተለያየ መንገድ አስቀድመው ይረዳሉ። ከዚያም ስብሰባው ላይ እሳተ ነበልባል የሆነ ንግግር ያደርጋሉ። የስብሰባውን አዳራሽ በተለይ የሰብሳቢዎቹ እጅ እስኪቃጠል ድረስም ያስጨበጭባሉ። አዘጋጆቹን አስደስተው ራሳቸውም የሚፈልጉትን ትኩረትና የሚወዱትን ጭብጨባ ጠጥተው ደስ ብሏቸው ወደ ቤታቸው ይሄዳሉ። ታዲያ ለትግሉ የሚያደርጉት አስተዋጽኦ ከዚህ ከፍም ዝቅም አይልም። እንደዚህ ሁሉ ሆይ ሆይታ በመቆበት ጭብጨባና ከንቱ ውዳሴ በበዛበት ቦታ ማንም ያዘጋጀውማ ጉዳዩን ሳይመዝኑ አይምሯቸውን ለተፈላጊው ጉዳይ አዘጋጅተው ታጥበውና ታጥነው የጠሯቸው የፖለቲካ መድረክ ላይ ሁሉ የፕሬዝዳንቱን ወንበር ለማሞቅ የሚገኙ ምሁራን ሰዎችንስ አስተውላችኋል? በዚህ የሻቢያና የግንቦት 7 ስብሰባ ላይ የውጭ እንግዶቹንና አንዳንድ ያልገባቸው ወገኖችን ትቼ በኔ በኩል ያስተዋልኩት እንዲህ አይነቶቹን ሰዎች ነው። ቪዥን ኢትዮጵያ የሚባለው ቡድን በዚህ ስብሰባ ላይ የቶሎቶሎ ስም ወጥቶለት ለሻቢያ ተልኮ የስጦታ መጠቅለያ ወረቀት ሆኖ የቀረበ ድርጅት ነው። በግንቦትና በኢሳት ፊት አውራሪነት ራሱን እንዲያቀርብ የተዘጋጀው ይህ ድርጅት ውስጥ በሀገርና በሕዝብ ላይ የተሠራውን የሸፍጥ ተግባር ደግሞ ሁሉም ኢትዮጵያዊ ዐይኑን አፍጦ አይቶታል። በተለይ ሻቢያን ወክሎ የመጣው ግለሰብ እዚያው ፊታቸው ሻቢያን ለመንካት ያሰበ ቢኖር ራሽያን ሮሌት እንደ መጫወት ይቆጠራል፣ እወቁት ብሏችኋል፣ እደግመዋለሁ እያለም ያንኑ አባባሉን ደግሞ ነግሯችኋል። ኢትዮጵያውያን ናችሁና ባዘጋጃችሁት መድረክ ላይ የሻቢያን መልእክት አገጫችሁን ከፍ አድርጎ ይዞ የሚፈልገውን ሁሉ እንደ ኮሶ ግቷችሁ ሄዷል። እናንተም የሻቢያ ፕሮፓጋንዳና ጉድፍ ማስተላለፊያ ቱቦ ሆናችሁ አገልግላችኋል። ሊናችሁ ምን እየተደረገባችሁ እንደሆነ ካልገለጸላችሁ ጊዜ ይገልጽላችኋል። ከንቱ ውዳሴና ሞገሳ እንደ ጤዛ ብልጭ ብለው የሚጠፉ ነገሮች ናቸውና። በመንፈሳዊ ዓለም ሰው የለ፣ በፖለቲካውም ዓለም ሰው የለ፣ በሽምግልናው ዓለም ሰው የለ። እንዴት ባጭር ጊዜ ውስጥ ኢትዮጵያ የሰው ምድረ በዳ ሆነች እያልኩ አወጣለሁ አወርዳለሁ። እንደኔው የሚጨነቁ ሰዎችም ያሉ ይመስለኛል። ኢትዮጵያ የእግዚአብሔር አገር ነች፣ ልጆቿ ግን ሰይጣን አድሮባቸዋል። ኢትዮጵያ ግን የምታዳላላቸው ልጆች የሏትም፣ የሚያሳዝኗት ግን ሞልተዋል። ኢትዮጵያ የወላድ አገር ነች፣ ግን የሰው ምድረ በዳዋ ሆናለች። የላይኛው ቃልም ሆነ ቅኔ እዚያው ስብሰባው ላይ እንግዳ ከነበሩት መስፍን ወልደ ማርያም የክህደት ቁልቁለት ከተሰኘው መጽሐፍ የወሰድኩት ነው። የዛሬው ርዕሴ ቪዥን ኢትዮጵያ የተባለው ድርጅት አይደለም። ምንም ስላልሆነና ከስጦታ መጠቅለያ ወረቀትነት ባሻገር ሕልውና ስለማይኖረው እዚያው እነሱ ከኢሳት ጋር የጠሩት ስብሰባ ላይ የጋብዟቸው እንግዳ ናቸው። የዛሬው ዋናው ርዕሴ ዶክተር ካሳ ከበደ። ሳስበው ውዬ ሳስበው ባድር የካሳ ከበደ የኢሳያስ አፈወርቂ ሽንጥ ገትሮ ተከራካሪነት አልገባህ ብሎኝ ከረምኩ። ዶክተር ካሳ እኮ የደርጉ ዘመን አንቱ የተባሉ ባለሥልጣን ናቸው። ስጋ ሜዳ በኋላ ላይ ታጠቅ ጦር ሰፈር የተባለውን ወታደራዊ ማሰልጠኛ ለማስገንባት በጊዜው የሀገሪቱ መሪ በነበሩት በኮሎኔል መንግሥቱ ኃላፊነት ተሰጥቷቸው የነበሩ ሰው ናቸው። የሀገሪቱን አንድነት ከገንጣይና ከሶማሌ ወራሪ ለመከላከል በዚሁ በታጠቅ ጦር ሰፈር 300,000 የኢትዮጵያ የገበሬ ልጅ ወታደራዊ ሥልጠና ወስዶበታል። ይህ የገበሬው ታድር ከሶስት ወራት ስልጠና በኋላ በሰሜንም በመስራቅም ያለ ክፍያ የሀገሪቱን አንድነት ተጠብቃለህ ተብሎ ተማግዷል። ለዚህ ለአንድነት የፈሰሰ ደም በተለይ ደግሞ ከሻቢያ ጋር እየተዋጋ መስዋዕትነት ለከፈለው ህዝባዊ ሚሊሻ ካሳ ከበደ እንደ ደርግ ባለሥልጣን ኃላፊነት መውሰድ ይኖርባቸዋል። በሰሜን የተደረገውን ጦርነት ደግሞ የተካሄደው ኢሳያስ አፈወርቂ ከመራው ከሻቢያ ጦር ጋር ነው። እንዴት ሆኖ ነው ዛሬ ካሳ ከበደ ለሻቢያ ቁንጮ ለኢሳያስ አፈወርቂ ሽንጣቸውን ገትረው ተከራካሪ ሆነው የተገኙት? ከዚህ ሌላ ካሳ ከበደ በተባበሩት መንግሥታት ጽሕፈት ቤት የዚያን ጊዜው መንግሥት ማለትም የደርግ መንግሥት የአውሮፓ ኅብረት የኢትዮጵያ አምባሳደር በመሆንም ሠርተዋል። በጊዜው ኢትዮጵያን በመወከል የሀገራችንን በጎም ሆነ መልካም ገጽታ የመወከል አደራ በኢትዮጵያና በሕዝቧ ተሰጥቷቸው የነበሩ ሰው ናቸው። የደርግ ድንቁርና እንዳለ ሆኖ በተሰጣቸው አገራዊ አደራ የተነሳም ላገለገሉት መንግሥት መርህ ቆመው መሥራት ተገቢ ነበር። የገንጣዮችን የነሻቢያን ደባም አቅማቸው በፈቀደ በማክሸፍ ጥረት ላይ መንግሥታቸውን ወክለው ሠርተዋል ብዬ እገምታለሁ። ታዲያ እንዴት ተደርጎ ነው የዚያ መንግሥት ፓርቲና የኢሰፓ የማዕከላዊ ኮሚቴ አባልና የውጭ ግንኙነት ኃላፊ ዛሬ ለገንጣዩ ኢሳያስ አፈወርቂ ሽንጥ ገታሪ ሆነው የተገኙት? ወይስ ዶክተር ካሳ ከበደ እንደ አብዛኛው ኢትዮጵያዊ ዜጋ የኢትዮጵያ ሕዝብ በወያኔ ሥርዓት ግፍና በደል ደርሶበታል ብለው አስበው ይሆን? ከሆነስ የኢትዮጵያን ሕዝብ ነጻነት በኢሳያስ አፈወርቂ በኩል ላመጣው እችላለሁ ብለው ገምተው ነው ለኢሳያስ አፈወርቂ ሽንጥ ገታሪ ለመሆን የቈረጡት? እንዴትስ ተደርጎ ቢታሰብ ነው የገንጣዩ የሻቢያ መሪ ኢሳያስ አፈወርቂ ኢትዮጵያን ለመገነጣጠል ዓላማ የለውም ተብሎ በኢሳያስ አፈወርቂ ተነግሮ ለሌላው ኢትዮጵያዊ ደግሞ በካሳ ከበደ በኩል የሚነገረን? በዚህም ብዬ በዛ ባስበው ባወጣው ባወርደው ምክንያቱ በፍጹም አልመጣልህ አለኝ። በነገራችን ላይ ካሳ ከበደ ከወንድሞ ከኮሎኔል መንግሥቱ ጋር በመሩት የመንግሥት ሥርዓት ውስጥ እኮ የኢትዮጵያ ሕዝብ ደልቶት አልኖረም። ወንድሞ ስል ግን ያኔ ኢትዮጵያ ውስጥ ይታማ የነበረውና በኋላ ላይ የአጥፍቶ መጥፋት ደራሲ የጻፈውን መጽሐፍ ተመርኩዤ እንዳልሆነ በቅድሚያ ይታወቅልኝ። ዛሬ እትሙን ባላስታውሰውም እርሶ ራስዎ እዚህ አሜሪካ ከመጡ በኋላ በጦቢያ መጽሔት ላይ አንድ ቃለ መጠይቅ አድርገው ማንበቤ ግን ትዝ ይለኛል። በዚያ ቃለ መጠይቅ ላይ ኮሎኔል መንግሥቱ በሥጋ ባይወለዱኝም የርዕዮተ ዓለም ወንድሜ ናቸው ማለትዎን ግን በደንብ አስታውሳለሁና ነው። ስለዚህ ካሳ ከበደ ሆይ፣ ሰው ምክንያታዊ ነውና እኔም ካሳ ከበደና ኢሳያስ አፈወርቂ ምን አገናኛቸው ለሚለው ጥያቄ መልስ ፍለጋ ወደ ኋላ ተጓዝኩና ፍተሻ ገባሁ። አቧራ ከለበሱት መረጃዎች ውስጥ አንድ ነገር አገኘሁና መልሱ ይህ ይሆን እንዴ ስል ጠረጠርኩ። ጥርጣሬን እርሶ ደህና አድርገው ያውቁታል። ከአንባቢዎች ጋር ግን ልካፈለው ወደድኩ። ምንም ቢሆን በአንድ ዘመን ላይ የተከናወነ ታሪክ ምናልባት በጊዜ ምክንያት ይደበዝዝ ይሆናል እንጂ ጨርሶ ሊጠፋ ግን አይችልም። ዶክተር ካሳ የዛሬን አያድርገውና በሥራ ምክንያትም ሆነ በግል በቦሌ አውሮፕላን ማረፊያ ሲወጡም ሆነ ሲገቡ መጡ ተብለው ተፈርተው ታፍረው ተከብረው ሁሉም ሰው ሽርጉድ ይልሎ እንደ ነበር አይዘነጋውትም። መጨረሻ ላይ ግን ኢትዮጵያንና ሕዝቧን እንዴት አድርገው ነው በዚያ በቦሌ አየር ማረፊያ በኩል ጥለዋቸው የወጡት? ቃሬዛውና የሂልተን ሆቴል ብርድ ልብስ ከዛሬ 24 ዓመታት በፊት የሆነ ታሪክ ነው። የመጨረሻውን ኦፕሬሽን ሰለሞን የተሰኘውን ተልእኮ በመሪነት ይወጣ ዘንድ የእስራኤል መንግሥት ኡሪ ሊብራኒ የእስራኤል ጠቅላይ ሚኒስትር ልዩ ወኪል በማድረግ ሾሞታል። ኦፕሬሽን ሰለሞን የመጨረሻው ሰዓት ላይ ከመድረሱ 3 ዓመታት በፊት ይላል ስቴፋን ስፔግል የአሜሪካ አይሁዶች ማኅበር ሰዎች ጌሊ ኩሊንክን ናት ሻፕረን ለመጀመሪያ ጊዜ ካሳ ከበደን አግኝተው ሲያወያዩ አንተ ህልውና ከዚህ ከምትሠራው ተልእኮ ጋር የተያያዘ ነው። የተፈለገው ግብ ላይ እንድንደርስ ከተባበርከን በአስፈላጊው ሰዓት ልንደርስልህ እንደምንችል እርግጠኛ ሆን ብለውት ነበር። የእስራኤሉ ኦፕሬሽን ሰለሞን ሹመኛም ስለ ካሳ ከበደ ማንነት የራሱን ግምት የሰጠው እንዲህ በማለት ነበር። ገና መጀመሪያ ላይ ከካሳ ጋር እንደ ተገናኘን ለእኔ የሚስማማኝ የራሴ ሰው እንደሆነ አወቅኩ። ለዚህ ዓለም ኑሮ የተስተካከለ ስብእና ያለው ነገር ግን ንቁና ተጠራጣሪ ቀበሮ ጨካኝና ግትር መሆኑ ካላወቅ ይጎዳሃል ነበር ያለው ይላል መጽሐፉ። ኡሪ ሉብራኒ የሰጠው አስተያየት እንዳለ ይቀመጥና ፈላሻዎቹን ከኢትዮጵያ የማውጣቱ ተግባር በኦፕሬሽን ሰለሞን ዘመቻ እየተጠናቀቀ ባለበት ወቅት የመጨረሻው ሰዓት ላይ ኡሪ ሉብራኒ ሁለት መኪናዎች አስከትሎ የመጨረሻዎቹን ተጓዦች ያሳፈረ የነበረው C-130 ሄርኩለስ አውሮፕላን ውስጥ ሁለት በቃሬዛ ላይ የተኙ ሁመማን ለማሳፈር ዝግጅቱን አጠናቀቀ። እነዚህ በሽተኞች ተጓዦች ከሄልተን ሆቴል በተወሰደ ብርድ ልብስ ተጠቅለዋል። ሁመማኑ ሲጫኑ ያዩ የሞሳድ አባላት ኡሪ ሉብራኒን እነዚህ ሰዎች እንዲህ በጠና ከታመሙ ለምን እናጓጉዛቸዋለን? ከህመማቸው ሲያገግሙ ቢመጡ አይሻልም? ብለው ይጠይቁታል። ማን ያውቃል? ከሞት ተርፈው እነሱም በስትሬቸር ወደ እስራኤል ገባን ብለው ለማውራት ያስችላቸው ብዬ ነው የፈቀድኩት ሲል ተናገረ። እነዚህ ሁለቱ ከሄልተን ሆቴል በቃሬዛ ብርድ ልብስ ለብሰው የተጓዙት ህሙማን ከኢትዮጵያ ጸጥታ ኃይሎች እይታ እንዲያመልጡ በእስራኤል የጸጥታ ሠራተኞች በጥንቃቄ በተቀነባበረ ዘዴ ወደ አውሮፕላኑ የተሳፈሩ ሰዎች ናቸው። ኡሪ ሉብራኒ አውሮፕላኑ ህሙማኑን እንደያዘ በፉሪ ተራራ አናት ላይ እያዘገመ ከዓይናቸው እስኪሰወር ሲያዩ ከቆዩ በኋላ አብረውት ለነበሩት ባልደረቦቹ ካሳ ከበደ እንደፈለገው በቃሬዛ ስትሬቸር ላይ እንደተኛ ወደ እስራኤል ሊገባ ነው አለ እየሳቀ ይላል መጽሐፉ። እነዚህ በሂልተን ሆቴል ብርድ ልብስ ተጠቅለው የነበሩት ህሙማን ካሳ ከበደና የኢትዮጵያ ደህንነት ምክትል ሚኒስትሩ መርሻ ቀጸላ ነበሩ። ዶክተር ካሳ ከበደ ስንትና ስንት ጊዜ በክብርና በአጃቢ ከተሸኙበት የቦሌ አውሮፕላን ጣቢያ እንዲህ በብርድ ልብስ ተጠቅለው ነው ከኢትዮጵያ የወጡት። በሰሜን አቅጣጫ በእስራኤሎቹ ሄርኩለስ አውሮፕላን ወደ ቴል አቪቭ ሲነግዱ ለአንድ ሳምንት ብቻ የቆየው የሀገሪቱ ጊዜያዊ መንግሥት አባላት ለስብሰባ ቤተ መንግሥቱ ካፊቴሪያ ውስጥ ካሳ ከበደን ለስብሰባ እየጠበቋቸው ነበር። ይህ ከመሆኑ ከአንድ ሳምንት በፊትም ኮሎኔል መንግሥቱ በደቡብ ኢትዮጵያ በኩል ጉዞአቸውን ጠቅለው ወደ ዚምባብዌ ሸምጠው ነበር። እዚህ ላይ የፍቅሬ ቶሎሳ አንድ ቅኝት ትዝ አለኝ። ሞኙ ዋርካ ሊተከል ግንዱን ተሸክሞ ያመጣል፣ ብልጥ ዋርካውን ኪሱ ከቶ ፈጠን ቀልጠፍ ብሎ ይራመዳል። እንግዲህ ከላይ ያቀረብኳቸውን መረጃዎች አገኘኋቸው ስቴፋን ስፔክል ከተባለ ደራሲ መጽሐፍ ላይ ነው። የኦፕሬሽን ሰለሞን ያልተነገሩ ሚስጥሮች ይላል የመጽሐፉ ርዕስ። ደራሲው ስቴፋን ስፔክል በዚህ መጽሐፉ ላይ ከፈላሻዎቹ ጋር በተያያዘ የነበሩትን ጉዳዮች ከዋሽንግተን እስከ ሞስኮ፣ ከአዲስ አበባ እስከ ቴል አቪቭ የእነማን እጅ እንዳለበትና እነማን ምን ሚና እንደነበራቸው በሚገባ ገልጾበታል። ስለዚህም በአሜሪካዊው ሄርማን ኮሆንና በእስራኤላዊው ኡሪ ሉብራኒ መካከል በሚደረጉ የንግግር ልውውጦች ካሳ ከበደን ዘብሮከር፣ መንግሥቱ ኃይለ ማርያምን ደግሞ ኮካኮላ የሚል የምስጢር ስምም ሰጥቷቸው ነበር። ይህ ቅጽል ስም የወጣላቸው ካሳ ከበደ ፈላሻዎቹን ከማስለቀቅ ጋር ባላቸው ሚና፣ መንግሥቱ ኃይለ ማርያምን ደግሞ በጥቁረታቸው የተነሳ ኮካኮላ ቀለም ጋር አያይዘውት ይሆናል ብዬ እገምታለሁ። የፈላሻዎቹ ጉዳይ ከእስራኤሉ ጠቅላይ ሚኒስትር ይስሐቅ ሻሚር እስከ ከፕሬዚደንት ጆርጅ ቡሽ የደረሰ ጉዳይም ነበር። አሜሪካውያኑም ሆኑ እስራኤሎቹ የካሳ ከበደ መጻኢ ዕጣ ፈንታ አደጋ ውስጥ እንዲወድቅና ለጉዳት እንዲጋለጥ አይፈልጉም። ቦብ ፍሬዘር በጉዳዩ ላይ ሲናገር የኋላ ኋላ የካሳ ከበደ ማረፊያው የተደላደለና ከላባ የተሠራ ምቹ ፍራሽ እንዲሆን ለማድረግ ዝግጁ ነን ብሏል። በጉዳዩ ዙሪያ በአዲስ አበባ በዋሽንግተንም ሆነ በቴል አቪቭ ሁሉም የየራሱን የካርታ ጨዋታ መቀመር ይዟል። የዛሬው ርዕሴ መሪ ተውናዋኝ ዶክተር ካሳ ከበደም የራሳቸውን ጆከር ካርታ መዘዋል። ደላላው የጠየቀው ክፍያ ስንት ነው? ለኢትዮጵያ መንግሥት የሚከፈለውን ገንዘብ ካሳ ከበደ ሲደራደሩ ለራሳቸውም የሚገባውን ድርሻ እንዴት እንዳስቀመጡ ስቴፋን ስፔክል እንዲህ ሲል ዘግቦታል። አርብ ዕለት ይላል ኦፕሬሽን ሰለሞን ያልተነገረ ምስጢር መጽሐፍ ደራሲ፣ አርብ ዕለት ከኡሪ ሉብራኒ ጋር ተገናኝቶ በገንዘቡ መጠን ዙሪያ የጀመረውን ውይይት በመቀጠል ፍላሻዎቹን በአየር ትራንስፖርት ለማጓጓዝ የሚያስፈልገውን ዋጋ በማውጣት በአጠቃላይ 60 ሚሊዮን ዶላር ለኢትዮጵያ መንግሥት እንደ ፋይናንስ ድጋፍ እንዲከፈልና ለራሱም የልፋት ዋጋ እንዲታከልለት ካሳ ከበደ ጥያቄ አቀረበ ይላል። አዎ የካሳ ከበደ ጆከር ካርታ የልፋታቸውን ዋጋ ከእስራኤላውያኑ መጠየቅ ነበር። ከአመታት በፊት ለሌላ ተልእኮ ወደ አሜሪካ ጎራ ብለው የነበሩት ካሳ ከበደ አሜሪካን አሶሲሽን ፎር ኢትዮጵያን ጁሽ ከሚል ድርጅት ጋር ግንኙነት አድርገው ለልፋታቸው ዋጋ ጠይቀው ቃል ተገብቶላቸው ነበር ወደ ኢትዮጵያ የተመለሱት። እንደ ስቴፓን ስፔክል መጽሐፍ ለመሆኑ ካሳ ከበደ ፍላሻ የሆኑት ኢትዮጵያን ወደ እስራኤል ለማጓጓዝ የልፋታቸው ዋጋ ስንት ነበር? መጽሐፉ የገንዘቡን መጠን ፍንጭ ሲሰጥ የአይሁድ ኤጀንሲው ፕሬዝዳንትም ሆኑ ገንዘብ ያዡ የቀረበውን የክፍያ መጠን ግዙፍነት ቢሰሙ ብዙ የተገፉበትን ጥረት በድንጋጤ ወደ ቀድሞ ስፍራው ሊመልሱት ይችላሉ ካለ በኋላ በመቀጠል በተለይ ካሳ ከበደ ጉዳዩን እንዲያቀላጥፍና እንዲያሳካ ላደረገበት 3.4 ሚሊዮን ዶላር ክፍያ ለመክፈል እንደተስማሙ ቢሰሙ በጉዳዩ ላይ የሚያደርጉት መንቀርፈፍና የሚፈጥሩት ማነቆ ምን ሊሆን እንደሚችል በመገመት ለጊዜው ዩሪ ሊብራኒ በጉዳዩ ላይ ከነሱ ጋር አለመነጋገር መረጠ ይላል። በመጨረሻም መረጃዎችን ካገኘሁበት ከስቴፋን ስፔክል መጽሐፍ ላይ የሚቀጥለውን ርዕስ ልዋስ ነው። ካሳ ከበደ የመክፈቻ ቁልፍ መሆን አብቅቷል። ዶክተር ካሳ ከበደ አንደኛ፣ የኢትዮጵያን ሕዝብ በቀውጢው ሰዓት የኢትዮጵያ ከፍተኛ ባለሥልጣን የሆኑት እርሶ በብርድ ልብስ ተጠቅለው ሜዳ ላይ ጥለውት ነው እኮ እንደ ኮሎኔል መንግሥቱ የፈረጠጡት። ሁለተኛ፣ ከሥጋ ሜዳው ማሰልጠኛ ወጥቶ በኤርትራ በረሃና ተራሮች ላይ የትም ወድቀው የቀሩት ኢትዮጵያውያን የገበሬ ልጆች ደም እኮ እስካሁን ድረስ አልደረቀም። ሦስተኛ፣ ፍላሻዎቹን ኢትዮጵያውያን ወደ ሌላ አገር ለማስተላለፍ የልፋት ዋጋ ይከፈለኝ ብለው ዋጋ የጠየቁ ሰው ነዎት። እንደ መጽሐፉ መረጃ አሁን ምን ተገኝቶ ነው ኢሳይያስ አፈወርቂ በእኔ ይሁንብኝ ካሳ፣ እኔ ኢትዮጵያን ለማፍረስ እቅድ የለኝም ብሎ ለእርስዎ የሚነግረው? እሺ እርስዎ እንዳሉት ነገረው ብለን እንውሰድሎ። ከስቴፋን ስፔክል መረጃ ተነስተን ያለፉትን ሁኔታዎች ሁሉ ስንገመገም እርስዎ ዛሬ ምን ስለሆኑ ማን ስለሆኑ ነው የእርስዎን ቃል የምናምነው? ወይስ ገንጣዩ ኢሳይያስ አፈወርቂ ለእርስዎ ከነገረውት ቃል ጀርባ እንደ መጨረሻዋ ሰዓት ሁሉ አንድ የተደበቀ ነገር አለ? ዶክተር ካሳ ከበደ መቼም ኢሳይያስ አፈወርቂ ገንዘብ ከፍሎታል ብዬ አልጠረጠረም። ለራሱም ባረቦች ድጎማ ያቆመ መናጢ ድሃ መንግሥት ነውና ኢሳይያስን በከንቱ ውዳሴ መደለል ፈልገው ከሆነ ደግሞ እሱ መንግሥቱ ኃይለ ማርያም አይደለምና አይሸነግሉትም። እርሱ ራሱ ከልጅነቱ ጀምሮ በዚሁ ተግባር ጥርሱን ነቅሎ አድጎበታል። እውነቱን እንነጋገር ከተባለ ዶክተር ካሳ ከበደ የእርስዎ መክፈቻ ቁልፍነት አክትሟል። የሚያመጡት ለውጥም የለም። እውነትም ይሁን ሐሰት የተናገሩት ሁሉ የሚደመጥበት፣ ያዘዙት ሁሉ የሚፈጸምበት፣ የረገጡት መሬት የሚንቀጠቀጥበት ዘመን ጎን ዊዝ ዘ ዊንድ የኮሎኔል መንግሥቱ ፀሐይ የጠለቀች ጊዜ የእርስዎ ማብራ ጠልቃለች። በተረፈ ቸር ይግጠመን እላለሁ።
I'm gonna go. አድማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን እናስደምጣለን። የሰብአዊ መብቶች ጉዳይ ይቅርታ፣ የሰብአዊ መብቶች ጉባኤ ሰመጉ ባለፈው ሳምንት ባወጣው ጋዜጣዊ መግለጫ ላይ ብሔርን መሰረት ያደረጉና በልማት ስም የሚደረጉ ማፈናቀሎች ያሳሰበው መሆኑን በሪፖርቱ ገለጸ። ሰመጉ ጋዜጠኞች፣ የውጭ ዲፕሎማቲክ ማህበረሰብ አባላትና የልዩ ልዩ ተቋማት ተወካዮች በተገኙበት አገዛዙ የፈጸማቸውን ግፋዊ እርምጃ ይፋ አድርጓል። ከቀረቡት መረጃዎች በአንዳንድ በምዕራብ ሸዋ ዞን ኖኖ ወረዳ ያገዛዙ ባለስልጣናት የአማራ ብሔር ተወላጆች ላይ ከፍተኛ ጉዳት ማድረሳቸውን አስመልክቶ በሰጠው መግለጫ አማራ የሆኑ የመኖሪያ ቤታቸው እንዲፈርስ በተወሰደው እርምጃ የሞትና የአካል ጉዳት ሰለባ እንደሆኑ ተደርገዋል በማለት በመረጃ የተደገፈ ማብራሪያ ሰጥቷል። መኖሪያቸውና ሀብታቸው የወደመባቸው አማሮች በደላቸውን የሚሰማ በመጥፋቱ ለሀሩርና ለቸነፈር እንደተጋለጡም አክሎ ገልጿል። ሰመጉ በሰጠው ጋዜጣዊ መግለጫ ወቅት ከተጎጂዎች መካከል የአይን ምስክርነታቸውን የሰጡ ሲሆን የወያኔ ካድሬዎችም አረመናዊ እርምጃ ምን ገጽታ እንዳለው በከፍተኛ ሀዘን ተውጠው መስክረዋል። ሰመጉ ለመግለጫው መሰረት ያደረገባቸው አካባቢዎች የተወሰኑትን ብቻ የሚሸፍን ሲሆን በምዕራቡ ኢትዮጵያ ተፈጸመ ስለተባለው አስተቃቂ ግድያ አስመልክቶ የሰጠው ማብራሪያ የለም። ወይንም መረጃ ለማሰባሰብ መልእክተኞችን ለመላክ ያቀደው ጉዳይ ምን አለመኑ አስተያየት አልሰጠበትም። በሰመጉ ጋዜጣዊ መግለጫ ላይ በአፋር ክልልም በሳይታ ወረዳ በተንዳሆ ስኳር ፕሮጀክት መስፋፋት ምክንያት በርካታ ዜጎች መተዳደሪያቸው ሆነውን የቴምር ዛፎቻቸውን በመጨፍጨፍ ለመከራ እንደተዳረጉና አንዳችም ካሳውያ እንዳልሰጣቸው በሪፖርቱ ተካቷል። ባለፈው ሳምንት በጎንደር የትግሬው ያናገዛ ዘባታ ማጎሪያ ስር ቤት ላይ በደረሰው ቃጠሎ ተስተካክሎ በወሰደው እርምጃ ቁጥራቸው በዛ ታሳሪዎች ህይወታቸው ማለፉን ከሀገር የደረሰን ዜና ገልጿል። ከቃጠሎ ለማምለጥ ማይሞክሩት ከአካባቢው ለእርምጃ በተጠሩ የትግሬው ያናገዛ ስራዊት በጥይት ተደብድቦ መገላቸውን የአይን ምስክሮች ማረጋግጠዋል። የወያኔ ስር ቤት ወታደሮች ቃጠሎን ለማጥፋት ከመሞከር ይልቅ እስረኞቹ በስር ቤት ውስጥ እንዳሉ እንዲቃጠሉ ለማድረግ ሲሞክሩም ታይተዋል። በወያኔዎች የጭካኔ እርምጃ ተበሳጩ የከተማ ነዋሪዎች ከወያኔ ስራዊት ጋር ትንንቅ የማድረግ ሙከራ እንዳደረጉም ከቦታ የነበሩ ሰዎች ምስክርነታቸውን ሰጥተዋል። አደጋው ከተከሰተ ወዲህ በከተማዋ የውያኔ የታጠቁ ወታደሮችና መትረየስ የተጠመደባቸው መከላከያ መኪናዎች በዋና መንገዶች ላይ በብዛት እየታዩ ሲሆን በጎንደር ከተማ የሚሰማ የተኩስ ልውውጥ እንደነበረም የከተማ ነዋሪዎች ገልጸዋል። በቃጠሎ ምክንያት የሞቱትም ሆነ የቆሰሉት የማምለጥም እድል ያገኙት ስንት እንደሆኑ ለመረዳት የተገኘ መረጃ እንደሌለና የእስር ቤቱን ተቋም የሚያውቁ ግን በብዙ ሺህ ዜጎች በገፍ የታጎሩበት እስር ቤት ስለነበር የሟቾች ቁጥር እጅግ ብዙ ሊሆን እንደሚችል ግምታቸውን ገልጸዋል። ከሰሞኑ የወያኔ ባለስልጣን በበኩሉ የሞቱት 19 ብቻ እንደሆኑም መግለጫ ሰጥቷል። የትግራይ ወያኔ አገዛዝ የፈጠረው ቋንቋ ተኮር ክልል ውዝግብ ከሰሞኑ በርካታ ግጭቶችን ቀስቅሶ ለብዙ ዜጎች ህይወት መጥፋት ምክንያት ሆኖ ሰንብቷል። የአዲስ አበባና የወያኔ ክልል ማስተባበር ፕላን ለማቀናጀት አገዛዙ የጀመረውን እቅድ በመቃወም ባለፈው ዳር 18 የተቀጣጠለው ተቃውሞ ሳያበራ ሰንብቷል። የአዲስ አበባን ክልል በማስፋትና መሬት በመሸጥና በማከራየት ለመጠቀም የሚፈልገው ወያኔ ባለፈው አመት ይህንን ጉዳይ አንስቶ በተቃውሞ ምክንያት ሐሳቡ መሳቡ ይታወሳል። ከሰሞኑ ደግሞ የውያኔ መስጣን በተባበሩ መንግስታት የተሰጣዳሽ ጉባኤ በመጥራት ውይይት ላይ እንዳሉ ነው ተቃውሞ የተከታተለው። ያለማ ዩኒቨርሲቲ ተማሪዎች ተቃውሞአቸውን አጠናክረው መፈክር በማሰማት የጀመሩትን ሰልፍ የውያኔ ጸጥታ ኃይል በስፍራ ድርሶ በተኩስና በድብደባ ለመበተን መከረ ቢሆንም ተቃውሞ በተከታታይ ቀናትም ቀጥሎ ሰንብቷል። የዩኒቨርሲቲ ተማሪዎችን በመለመን የጀመረው የትግራይ ውያኔ አገዛዝ በሌሎች ከተሞች ብርቱ ተቃውሞ የገጠመ ሲሆን ህገወጥ ኃይል በመጠቀም ግፋዊ እርምጃ በሁለተኛ ደረጃ ተማሪዎችም ላይ ወስዷል። ከዛሬ ድረስ 3 ተማሪዎች መገደላቸውን ያን መግለጫ መስጠቶበታል። ተቃውሞ ተከሰተባቸው ከተሞች ብዙ ወጣቶች ለስር እንደተዳረጉም ለመረዳት ተችሏል። በሌላ በኩል ደግሞ የጎንደር ዩኒቨርሲቲ ተማሪዎች በዩኒቨርሲቲው ግቢ ውስጥ በመሆን የተቃውሞ መፈክር በማሰማት ወያኔ ሌባ ይለያል ዘንድሮ በሚል ድምጽ የትግል ጥሪ ሲያደርጉ እንደነበር የአይን ምስክሮች ያለፈው ሐሙስ ገልጸዋል። የዚያን ዕለት የፌደራል ፖሊስ ኃይል ወደ ዩኒቨርሲቲው ግቢ በመግባት በወሰደው እርምጃ ብዙ ተማሪዎች መጎዳታቸውን ለመረዳት ተችሏል። በከተማው ውስጥ ብዙ የውያኔ ወታደሮች እንደሚታዩና ከቤት ለቤት በመዘዋወር ፍተሻን ያካሄዱ መሰንበታቸውንም ከሀገር የደረሰን ዜና ገልጿል። የኃይል ማመንጫ ብልሽት ደርሷል በሚል ምክንያት በመላ ኢትዮጵያ የትግራይ ክልል ከሚለው በስተቀር የመብራት አገልግሎት አቅርቦሽን ተስተጓጉሎ መሰንበቱን ያገዛዙ ይፋ አደረገ። በጣና በለሳና በግቢ ኃይል ማመንጫ ጣቢያ ላይ በተከሰተ የቴክኒክ ችግር ምክንያት ስርጭቱ በፈረቃም ሊካሄድ እንዳልቻለ የትግራይ ውያኔ የመብራት ኃይል ባለስልጣን ገልጿል። ባለፈው ሳምንት ለሶስት ቀናት አዲስ አበባ ድቅድቅ ባለ ጨለማ ሰንብታለች። ይህም በተነንሽ የምርት ተቋሞችና የአገልግሎት መስጫ ንግድ ተቋማት ላይ ለከፍተኛ ኪሳራ መዳረጋቸውም ተገልጿል። ልማታዊ ውያኔ በክልል አንድ የሚያወገብገው የመብራት ስርጭት የቀረውን ኢትዮጵያ በድንገተኛ ችግር ሊታደገዋል መቻሉ አሳዛኝ ነው ያሉ ወገኖች ተከሰተ የተባለው ችግር የቴክኒክ ሳይሆን ያገዛዙ ብልሹነትና ውጤትን ነው ሲሉ ተቋማቸውን አሰምተዋል። በመቀጠልም የውያኔ የልማት ትራንስፎርሜሽን ለጎረቤት ሀገሮች የመብራት ኃይል በመሸጥ የውጭ ምንዛሬ ዘረፋ ለማካሄድ የተቀየሰ በመሆኑ የመብራት ማስተራጫ መስመሮች እርጅና ያስከተለው እንከን ነው የሚለው ፕሮፓጋንዳ ታማኝነት የለውም ብለዋል። እንደው ውያኔ አገላለጽ ከሆነ ከበለሳና ከግቤ ተበላሽ የከተባለው በተጨማሪ በአንድ ኤሌክትሪክ ኃይል መስመር ላይ አደጋ ደርሷል ብሏል። ስለአደጋው ግን የሰጠው ዝርዝር ማብራሪያ የለም። በተጨማሪም ስለችግሩ በሰጠው መግለጫ ላይ የመለዋወጫ ቃዎች በወቅቱ አለመዘጋጀት፣ በግድቦች ባለሙያ ጥረት፣ አሮጌ ማስተራጫና ማስተላለፊያ መስመሮች በአዲስ አለመተካትና አሻጥረኛ ሰራተኞች መኖራቸው ነው ሲል ራሱን ከተጠያቂነት አግልሏል። ወያኔ ለጎረቤት ሀገሮች የመብራት ኃይል እየሸጠ ለሀገሪቱ ዜጎች ግን የኤሌክትሪክ የቅንጦች ፍላጎት እንዲሆን ማድረጉ ያገዛዙ ብልሹ ፖሊሲ መሆኑን አረጋግጧል ሲሉ ትችታቸውን ሰጥተዋል። በዓለም ዙሪያ ያሉ ጋዜጠኞች ዛሬም ለበቀል እርምጃ ኢላማ ተደርገዋል ሲል ለጋዜጠኞች መብት የቆመው የዓለም አቀፍ ድርጅት ሲፒጄ እንደ አውሮፓ አቆጣጠር የ2014 ዘገባውን ይፋ ባደረገበት ሪፖርት ላይ ገለጸ። በዘገባው መሰረት ባለፈው ዓመት በ2014 ብቻ ከ60 በላይ ጋዜጠኞች እንደተገደሉና በብዙ መቶዎች ለእስር እንደተዳረጉና በርካታዎችም ደብዛቸው እንደጠፋ አክሎ ገልጿል። በንግግር የመግለጽና በበሬ ሐሳብን የመጻፍ ነጻነት በተለያዩ ሀገሮች ውስጥ በሕግ የተተበተበ መሆኑ ጋዜጠኞች ለከፋር ምጃ መጋለጣቸውን በግምገማው ላይ ሰፊ መረጃ አቅርቦበታል። በግንባር ቀደም የንግግር በነጻ መናገር መብት ጦሽና የንግግር ነጻነት አደጋ ላይ እንዲወድቅ የተደረገባቸው ሀገሮች መካከል አንዷ ኢትዮጵያ እንደሆነችና አንዳችም መሻሻል ያልታየበት መሆኑን አስመልክቶ ምስክርነቱን ሰጥቷል። ሌላው የጋዜጠኞች መብት ተቋም ድንበር የለሽ ጋዜጠኞች ቡድን ሪፖርትስ ዊዛውት ቦርደርስ መንግስታት የጋዜጠኞችን ድምጽ ለማስፈን የሚጠቀሙባቸው መንገዶች ሳንሱርና ወከባን፣ መንግስታዊ ባልሆኑ የበጎ አድራጎት ድርጅቶች ላይ የሚጣሉ ገደቦችና የፖለቲካ መሪዎች ላይ የሚሰነዘሩ ዛቻዎች እንደሚጨምር የገለጸው ድርጅት የሲፒጄን ሪፖርት በማጠናከር በውያኔ መላፍ የወደቀችው ኢትዮጵያ ከዓመት ዓመት የሚታየው አፈና የንግግር ነጻነት እንደብዛውን አጥቶታል ሲል ትችቱን ሰንዝሯል። የግብጽና የሱዳን የውያኔ ሚኒስትሮች ቡድን ለሁለት ቀናት ያህል ለህዳሴ ግድብ ስራ ለመወያየት በሱዳን ጉባኤ ለመቀመጥ መወሰናቸው ይፋ ሆነ። የታላቁ ህዳሴ ግድብ የሚያጠኑ ሁለት ኩባንያዎች ለማግባባት የተጀመረው ድርድር መቋጫ ባለማግኘቱ ችግሩ እየተባባሰ መምጣቱ የተገለጹ ታዛቢዎች መጪውም ስብሰባ ውጤት አልባ መሆኑ አይቀርም ሲሉ ግምታቸውን ሰጥተዋል። ወያኔ ሁለቱን የዓለም አቀፍ የቴክኒክ ባለሙያዎች ጎን ለጎን አብረው እንዲሰሩ ቀደም ብሎ የተደረሰበትን ስምምነት በመጣል ሶስት አማራጮችን ይዞ ቀርቧል። የመጀመሪያው ድርጅቶች ሁለቱንም ድርጅቶች ማግባባት፣ ሁለተኛው አማራጭ የፈረንሳይ ኩባንያ ብቻውን ጥናቱን እንዲያከናውን መወሰን፣ ሶስተኛው ሐሳብ አንድ አማካሪ ድርጅት መምረጥ የሚሉ ናቸው። ይሁን እንጂ በግብጽ በኩል ሁለቱንም ኩባንያዎች ማስማማት ብቻ አማራጭ ስትል አቋሟን ገልጻለች። ለዚህም የተሰጠው ምክንያት የፈረንሳይ ኩባንያ በኢትዮጵያ በርካታ የማማከር ስራዎችን በማከናወኑ በግብጽ በኩል አመኔታ የማይጣልበት እንደሆነም ተገልጿል። በመሆኑም ግብጽ የፖለቲካ ውይይት መደረግ አለበት ስትል ጥያቄ ያቀረበች ሲሆን ከዚሁ ጋር በማያያዝ የህዳሴው ግድብ ስራ እንዲዘገይ አቋሟን አስተውቃለች። ወያኔ በኩሉ ከአቋሚ ያላፈገፈኩም ቢልም በግብጽ ጥያቄ መሰረት ድርድሩ ለመቀጠል መወሰኑን ገልጿል። በመጨረሻም ያርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ከሰሞኑ ይኖርበታል ተብሎ ከሚነገሩ አስመራ ወደ ብራዚል በመጓዝ ከአውሮፓ ህብረት አባል አገሮች የፓርላማ አባልና አና ጎመዝን የስራ ባልደረቦቻቸው ጋር በመወያየት በሚዲያዎች ሲዘገብ ሰምቷል። የግንባሩ መሪ የሚኖርበት ሀገር የት እንደሆነ በውል ባይታወቅም ከሰሞኑ በሚዲያዎች ላይ ለይታ በቅተዋል። የአውሮፓ ህብረት አባል አገሮች ከሆኑት ለፓርላማ ተመርጠው በፓርላማ እንደራሴነት ወንበር ከያዙት መካከል ጥቂቶቹ ሆኑት የሶሻሊስት ግሩፕ ተብሎ የሚጠሩ ተወካዮቻቸው በፖርቱጋሏ ተወላጅ ተመራጭ ከሆኑትና በ2005 ምርጫ የአውሮፓ ፓርላማ ታዛቢ በመሆን የውያኔን ዘረፋ ታዝቦ መሰከሩት አና ጎመዝ ዶክተር ብርሃኑ ነጋን በቢሯቸው በሶሻሊስት ቡድኖች ጋር መወያደራቸው ውስጥ እንዲስተናገዱ መደረጉን ለመረዳት ተችሏል። ለጉብኝታቸው ዋንኛነት በኢትዮጵያ ተከስቷል ስለተባለው ረሃብ አስመልክቶ ገለጻ ይሰጣሉ በሚተሰነዳ ስብሰባ ሲሆን የግንባሩ መሪ እንግዲህ መንገዳቸውንም የውያኔ ወንጀሎች ለሶሻሊስት ቡድኖች ተወካዮች ገለጻ አድርገዋል። በሌላ በኩል ደግሞ በኢሳትና በሌሎች የኢሳት ቅርንጫፎች በሆኑ ሚዲያዎች ዶክተሩ አውሮፓ ፓርላማ ገለጻ አድርጎ የሚለው ዜና የተጋነነና መሰረተ ቢስ እንደሆነ ጉብኝቱ በአውሮፓ ፓርላማ እንግዶች መዝገብ ውስጥ እንዳልሰፈረና በህብረቱ አባላት የመሰባሰቢያ አዳራሽ እንዳልተከናወነ አረጋግጠናል የሚሉ ወገኖች የአርበኞች ግንቦት ሰባት መሪ ወደ ቤልጅየም ብሩሴል የተጓዙት በግለሰብ ግብዣ መሆኑን አክለው ገልጸዋል። አርበኞቻችን የሳምንቱ ዋና ዋና ዜናዎች እነዚህ ነበሩ።
And vision.
ሾግኒያ ያማራ ድርጅት ጋዱ አሰቃቂ ረሃብና የማወናበጃው የልማት እድገት በኢትዮጵያ በያዝነው አመት ባግራችን በኢትዮጵያ አስከፊ ረሃብ አደጋ እንደተስፋፋ ከተለያዩ የዜና አውታሮች ይደመጣል። በትቃራኒው ደግሞ የትግራይ ወያኔ የሚቆጣጠራቸው የመገናኛ ብዙሃን ባገዛዙ ጥረት ስለተገኘው የልማት ትሩፋት ይለፈፋሉ። ባንድ አገር ባንድ ጊዜ ሁለት እጅግ ተቃራኒ ሁኔታን የሚያንጸባርቁ ዜናዎች ሲደመጡ እውነቱን አንጥሮ ማሳየቱ ተገቢ ነው። ስለሆነም በዚህ መግለጫ እውነቱ የትኛው እንደሆነ ብቻ ሳይሆን የመፍትሄ ሐሳቦችንም ለማመላከት ተሞክሯል። በአገራችን በኢትዮጵያ በተደጋጋሚ ጊዜያት ከፍተኛ የረሃብ አደጋዎች ተከስተዋል። በዚሁ ሳቢያ በሚሊዮኖች የሚቆጠሩ ወገኖቻችን አልቀዋል፣ አሁንም እያለቁ ነው። ላብነት ያህል በንጉሱ ዘመን በ1958 ዓመተ ምህረትና በ1965 እስከ 66 ዓመተ ምህረት እንዲሁም በደርግ ጊዜ በ1977 ዓመተ ምህረት የተከሰቱት የረሃብ አደጋዎች ባስከፊነታቸውና በህዝብ ጨራሽነታቸው የሚጠቀሱ ናቸው። በትግሬው ያኔ አገዛዝ ዘመን ረሃብ አልፎ አልፎ የሚመጣ ሳይሆን በየአመቱ ከ7 እስከ 25 ሚሊዮን የሚደርሱ ኢትዮጵያውያን ለችጋር የማጋለጡና የሰው እጅ ተመልካች እንዳደረጋቸው ይታወቃል። ይህም ሆኖ እንደ ዘንድሮው እጅግ የከፋ አልነበረም። በመሆኑም በዚህ ዘመን ረሃብ በኢትዮጵያውያን ላይ ቤቱን ሰርቷል ለማለት ያስደፍራል። ስለሆነም ሶስቱም ተከታታይ አገዛዞች አንዱ ካለፈው ገዢ ስተት ሊማር ባለመቻሉ ችግሩ እየተባባሰ እንጂ እየቀነሰ አልመጣም። በሶስቱም ያገዛዝ ዘመኖች ለረሃብ መንስኤ ተደርጎ የሚቀርበው ድርቅ ነው። ከፍተኛ የዝናብ ጥረፍ ሲከሰት ድርቅ ይፈጠራል። ስለዚህ ድርቅ የተፈጥሮ ክስተት በመሆኑ ምንጊዜም የአየር ንብረት አካል ነው። ሆኖም ግን ኢትዮጵያ ከፍተኛ ቁጥር ያላቸው ወንዞችና ሐይቆች ያሏት በተፈጥሮ ሀብት የታደለች አገር ናት። ስለሆነም ሕዝብን የሚወክልና ሕዝባዊ ተሳትፎ ያለው ሥርዓት ካለ የድርቁን ተጽዕኖ ለመቋቋም ይቻላል። ይኸውም ወንዞቹን በመገደብና ሐይቆቹን ውሃ በመጠቀም ከፍተኛ የመስኖ እርሻ ማስፋፋት ይቻላል። እንደሚታወቀው ከ85% የማያንሰው የአገራችን ሕዝብ ከእጅ ወደ አፍ በሆነ የግብርና ኢኮኖሚ ዘርፍ የተሰማራ ነው። ይህ የአገራችን የኢኮኖሚ የጀርባ አጥንት የሆነው ዘርፍ እስካሁን ድረስ የሚዘወረው ከጥንት ጀምሮ ባልተቀየረ ኋላቀር የበሬ እርሻ ነው። ይህ ኋላቀር የእርሻ ዘይቤ ሳይቀየር አገሪቱ እንዴት በልማት ትሩፋት ልትምነሸነሽ ትችላለች ብሎ መጠየቅ ተገቢ ይሆናል። በአሁኑ በአስከፊ ሁኔታ የተከሰተው ረሃብ በሥልጣን ላይ ያለው ጸረ ሕዝቡ እና ፋሽስቱ የትግሬ ወያኔ አገዛዝ የፈጠረው ነው። እንዴትስ ፈጠረው? ምክንያቶቹ፣ አንደኛ፣ የኢትዮጵያ መሬት ብቸኛ ባለቤት የሆነው የትግሬ ወያኔ ገዢ ኃይል ገበሬውን እጅግ አነስተኛ በሆነ የእርሻ መሬት ስለወሰነው ገበሬው በቂ ምርት ማምረት አልቻለም። ሁለተኛ፣ ገበሬው የተበላሸና ጊዜው ያለፈበት ማዳበሪያ በግድ እንዲገዛ በመደረጉ መሬቱ ተጎድቷል፣ ለምነቱም ቀንሷል። ሦስተኛ፣ ገበሬው በቀላሉ ገንዘብ የሚገኝበት ሰብል ካሽ ክሮፕ እንደ ጫት፣ አበባ ወዘተረፈ እንዲያመርት በሥርዓቱ በመገፋፋቱ የምግብ እህል ምርት አሽቆልቁሏል። አራተኛ፣ በወያኔ ዘር ማጽዳት ፖሊሲ በሚሊዮኖች የሚቆጠሩ ገበሬዎች በተለይም አማሮች ከነ ቤተሰቦቻቸው ከቀያቸው በመፈናቀላቸው ምክንያት አምራቾች ሳይሆኑ የዕለት ምግብ የሚመጸወቱ ምንዱባን ሆነዋል። አምስተኛ፣ በፍጥነት እያደገ የመጣው የሕዝብ ብዛት የእርሻ መሬት ጥበት በማስከተሉ ሥራ ለመፈለግ ከገጠር ወደ ከተማ የሚፈልሰው ገበሬ ቁጥር እንዲያሻቅብ አድርጎታል። ይህም በእርሻው ኢኮኖሚ ዘርፍ ላይ ከፍተኛ ውድቀት አስከትሏል። ስድስተኛ፣ የትግሬ ወያኔ ሆን ብሎ ከፍተኛ የደን ክምችት ያላቸውን ቦታዎች በየጊዜው በሳት በማጋየቱ ምክንያት የአገራችንን የተፈጥሮ ሚዛንና የአካባቢ አየር ንብረት በማዛነፉ ድርቅ በተደጋጋሚ እንዲከሰት አድርጓል። ሰባተኛ፣ የትግሬ ወያኔ ከፍተኛ ለምነት ያላቸውን የእርሻ መሬቶች እስከ 100 ዓመት በሚደርስ የጊዜ ገደብ በሊዝ መልክ ቸብችበዋል። መሬት በሊዝ የሚገዙት ራሱ የፈጠራቸው የአገር ውስጥ ከበርቴዎች እንዲሁም የውጭ አገር ከበርቴ ግለሰቦችና ኩባንያዎች ናቸው። እነዚህም ከበርቴዎችና ኩባንያዎች የሚያመርቷቸውን ምርቶች የሚያቀርቡት ለአገር ውስጥ ፍጆታ ሳይሆን በቀጥታ ለውጭ አገሮች ገበያና ሸማች ይልካሉ። ስለሆነም ኢትዮጵያን በእጅ አዙር ቅኝ አገዛዝ ስር ወድቀው የበይ ተመልካቾች በመሆናቸውና በአገራቸው ውስጥ የሥራ ዕድል ሊያገኙ ስላልቻሉ በሚሊዮኖች የሚቆጠሩ ወጣት አምራች ኃይሎች ለሥራ ዕድል ፍለጋ ወደ አረብ አገሮች ለመሰደድ ተገደዋል። ስምንተኛ፣ ለተለያዩ የልማት ፕሮጀክቶች ተብሎ በእርዳታና በብድር መልክ ከውጭ የሚገባው ብዙ ቢሊዮን ዶላር እንዲሁም የአገራችን አንጡራ ሀብት በትግሬ ወያኔዎች ያለማቋረጥ ይዘረፋል። ይህም ድህነት እንዲሰራፋ አድርጓል። ዘጠኝ፣ የድርቅን አደጋ ተቋቁሞ ረሃብን በዘላቂነት ለመግታት ሰፋፊ የመሠረተ ልማት ግንባታዎች ማከናወን ወሳኝ ነው። ሆኖም ባለፉት አገዛዝ ከነበረው አዝጋሚ የመሠረተ ልማት ግንባታ በከፋ ሁኔታ በዘረኝነት መንፈስ የትግራይ ክልል የተባለው ብቻ ተጠቃሚ እንዲሆን ይደረጋል። ከዚህ በተጨማሪም ያገዛዙ ሥርዓት ዕድሜውን ለማራዘም ከአገሪቱ በጀት ከግማሽ የማያንሰው ለስለላ ሥራ ያውላል። ስለዚህ በረሃብ ወቅት ሕዝቡን ከአደጋ ለመታደግ የሚያስችሉ ከፍተኛ የእህል ጎተራዎች አልተሰሩም። ጤና ለመጠበቅ የሚያስችል ተቋሞች አልተገነቡም። እንዲሁም ወደ ገጠሩ እንደ ልብ ለመግባት የሚያስችል የገጠር መንገዶች አልተዘረጉም። አስረኛ የትግራይ ያኔ በሚከተለው የከፋፍለህ ግዛ ፖሊሲ ምክንያት ህዝባችንን በዘር በጎሳና በሃይማኖት እየለያየ ያጫርሳል። የርስ በርስ ግጭቶችና ጦርነቶች በተለያዩ አካባቢዎች በመከሰት ላይ ናቸው። ላብነት ያህል በጎንደር፣ በወሎ፣ በሸዋ፣ በጎጃም፣ ባሪሲ፣ በወለጋ፣ በባሌ፣ በኦጋዴን፣ በጋምቤላ፣ በሲዳሞ፣ በጋምጎፋ፣ በከፋ ወስተረፈ በተደጋጋሚ ግዚያት ህዝብ እርስ በርሱ እንዲጫረስ ተደርጓል። ይህም ያምራቹን ኃይል ቁጥር የሚያመናምን በተቃራኒው ለርሃብ አደጋ የሚያጋልጠውን ዜጋ የሚያበዛ ነው። ርሃብና ችጋር እንደ ደራሽ ጎርፍ በድንገት አይመጡም። በመጀመሪያ ድርቅ ሲከሰት ሰብሎች ይጠወልጋሉ፣ ምርትም አይገኝም። ይህ በትንሹ ከሦስት ወራት ያላነሰ ጊዜ ይወስዳል። በድርቅ ጊዜ ከብቶች በግጦሽ ሳርና በውሃ ጦት ይኮሰምናሉ፣ ከዚያም በገፍ ያልቃሉ። ይህ ሁሉ በአንድ ቀን ጊዜ አይከሰትም። ስለዚህ ከድርቅ ጋር የተያያዘን ችግር ለመቋቋም በአንድ አገር የቅድሚያ ማስጠንቀቂያና የዝግጁነት ሥርዓት ካለ ሕዝብ ለረሃብ አይጋለጥም። ይህ ተሞክሮ ረሃብን ታሪክ ለማድረግ በበቁ አገሮች በተግባር ታይቷል። በእኛም አገር ለአጭር ጊዜም ቢሆን ምልክቱ ታይቶ ነበር። በትግሬ ወያኔ አገዛዝ ግን የሚደረገው ሆን ተብሎ የዚህ ተቃራኒ ነው። በአጼ ኃይለ ሥላሴ ዘመን የድርቅ ኮሚሽን በመባል የተቋቋመው መሥሪያ ቤት በደርግ ዘመን እጅግ ጎልብቶ የአገሪቱን ሕዝብ ከከፍተኛ የረሃብ መቅሰፍት ለመታደግ የሚያስችል ተቋም ለመሆን በቅቶ ነበር። በተደጋጋሚ በረሃብ ሲጠቁ የነበሩ ዜጎችን ለምና ለኑሮ ተስማሚ የሆኑ የአየር ንብረት ባላቸው አካባቢዎች በማስፈር ከተረጅነት ወደ ተትረፈረፈ ምርት አምራችነት ለመቀየር ተችሎ ነበር። ዛሬ ግን በኢትዮጵያ ውስጥ ከገጠር እስከ ከተማ በሁሉም ስፍራ የእርዳታ እህል የማይሰፈርለት ዜጋ በቁጥር ነው። ያም ቢሆን ውጭ አገር ያሉ ዘመዶቹ ገንዘብ የሚልኩለት አሊያም የወያኔ ሹመኛ ከሆነ ብቻ ነው። በተለይ ደግሞ አማራውን ለይተው ከሁሉም የአገሪቱ ክፍሎች በዘር ማጽዳት ዘመቻ በማፈናቀል በረሃብና በችጋር ይፈጁታል። ለወያኔ አገዛዝ አንንበረከክም ያሉትን አፋሮችን እና ሶማሌዎችን በረሃብ ይቆላሉ። በአጠቃላይ ለረሃብና ለችጋር የሚያጋልጠው ብልሹና ኃላፊነት የጎደላቸው አገዛዞች የሚፈጥሩት ችግር እንጂ ድርቅ ብቻውን ሊሆን አይችልም። ድርቅ ብቻውን ረሃብ የሚያመጣ ቢሆን ኖሮ የዝናብ ጠብታ የማያውቁ አገሮች ዜጎች ገና ጥንት ከምድረ ገጽ ይጠፉ ነበር። አንዳንድ ጸሐፊዎች ፖለቲካና ሰብአዊነት መያያዝ የለበትም የሚለውን ኃይለ ቃል ደጋግመው ይናገራሉ። ሆኖም ይህን የሚናገሩት በአጼ ኃይለ ሥላሴም ሆነ በደርግ የአገዛዝ ዘመኖች ለተከሰቱት የረሃብ ችግሮች ምንጮቹ የአገዛዝ ሥርዓቶቹ መሆናቸውን ሲያስተጋቡ የኖሩት ናቸው። ዛሬ ታዲያ ካለፉት ሁለት የአገዛዝ ሥርዓቶች እጅግ በከፋ ሁኔታ ኢትዮጵያውያንን ለማያባራ የረሃብ ችግር የዳረጋቸው የትግሬ ወያኔ አገዛዝ ሆኖ ሳለ ከዚህ ፍርድ እንዴት ሊያመልጥ ይችላል? የትግሬ ወያኔዎች ኢትዮጵያውያንን በረሃብ እያቆራመዱ ዶላር ለመሰብሰብ የበሰለ ምግብ ወደ ውጭ አገሮች ይልካሉ። በአገር ቤት ግን ዜጎች የሚጣል የምግብ ትርፍራፊ በጉርሻ መልክ እየገዙ ሕይወታቸውን ለማቆየት ይፍጨረጨራሉ። በየዓመቱ በረሃብተኛው ስም በቢሊዮን ዶላሮች የሚቆጠር ገንዘብ በእርዳታ መልክ ከውጭ የሚለገሳቸው ወያኔዎች ገንዘቡን ወደ ውጭ አገሮች መልሰው እያሸሹ እነርሱ ቢሊዮነሮች ሆነዋል። አሁንም ግን በረሃብተኛው ስም ከውጭ እርዳታ ይለመናል። ስለዚህ ኢትዮጵያን በማንኛውም የአገር ውስጥም ሆነ ዓለም አቀፍ ድርጅት አማካይነት በረሃብተኞች ስም የሚደረገው እርዳታ ፋይዳው ምን እንደሆነ ቆም ብለን እናስብበት ይገባናል። ለወገን ድራሹ ወገን ነውና ለረሃብተኛ ኢትዮጵያውያን ወገኖቻችን ካለማንም ጣልቃ ገብነት በቀጥታ የእርዳታ እጃችንን እንዘርጋላቸው። ሞረሽ ወገኔም ለዚህ የተቀደሰ ተግባር አስፈላጊውን መሰናዶ ያደረገ ስለሆነ እርዳታችሁን በተገቢ ሁኔታ ለማድረስ ዝግጁዎች ነን። በአድራሻችን ጠይቁን። ሆኖም ምንጊዜም ማስታወስ ያለብን ዘለቄታዊ መፍትሔ የሚመጣበትን መንገድ ነው። የትግሬ ወያኔ ካለ ረሃብና ችግር ይቀጥላል። ስለሆነም ለዚህ ዐይነቱ ሁኔታ የዳረገን የችግራችን ሁሉ ምንጭ የሆነው የትግሬ ወያኔ አገዛዝ መወገድ አለበት። ስለዚህ ኢትዮጵያውያን ከአጽናፍ እስከ አጽናፍ በአንድነት ተንቀሳቅሰን የችግሮቻችን ሁሉ ምንጭ የሆነውን የትግሬ ወያኔ አገዛዝን ለማስወገድ ቆርጠን እንነሣ። ረሃብን ታሪክ ለማድረግ ቆርጠን እንነሳ። የትግሉ ያን ያገዛዝ በተባበረ ክንድ እናስወግድ።
Yeah.
ወያኔዎች ይገድላሉ ያገዳድላሉ። ኢትዮጵያን በፍቅር በሰላምና ባንድነት ከኖር በኢትዮጵያ ስልጣነ መንበር ላይ መቆየት እንደማይችሉ ገና ሀብለው ትግል ሲጀምሩ የተረዱት ወያኔዎች ለዚህ መላ ዘይደው እቅድ ነድፈው ነው የተነሱት። በሃይማኖት በቋንቋ በጎሳ በአካባቢ ወዘተ በማለያየት በኢትዮጵያን መካከል ፍቅር ሰላምና አንድነት እንዳይኖር ማድረግ የዚሁ እቅዳቸው አንዱና ዋናው ክፍል መሆኑን ላለፉት 24 ዓመታት የፈጸሙትና አሁንም የቀጠሉበት ተግባራቸው በቂ ምስክር ነው። የጥላቻ መርዝ እየረጩ እርስ በርስ ያናክሳሉ። አጀንዳ እየሰጡ በሰላምና በፍቅር አብሮ የኖሩ ዜጎች በጥርጣሬ እንዲተያዩ ያደርጋሉ። ከዚህም አልፎም ራሳቸው የሚገድሉት አልበቃና አላረካ ሲላቸው ለዓመታት አብረው የኖሩ እርስ በርስ እንዲገዳደሉ ያደርጋሉ። ይህ በ1984 ዓ.ም በበደኖ ወተር አርባ ጉጉ ወዘተ ተጀምሮ ጊዜና ሁኔታ እየተጠበቀ በብዙዎቹ የሀገራችን አካባቢዎች ተግባራዊ ሲደረግ የኖረ የወያኔ እቅድ ሰሞኑን ደግሞ ጎንደርን አሁን ተረኛው አድርጓል። በስፍራው የተፈጸመውና በማኅበራዊ ድረገጾች ተሰራጭቶ የተመለከትነው ግድያ እጅግ ሰቅጣጭ ነው። ለምንም ዓላማ ይሁን ለማንም ይፈጸም እንዲህ ዓይነቱ የግፍ አገዳደል ለዛሬ የሚወገዝ ቀን ሲወጣ ደግሞ ለፍርድ የሚያስቀርብ ነው። ለነገሩ እኛ ነን እንጂ ሁሌ አዲስ የምንሆነው። ወያኔዎች ለደደቢቱ ዓላማቸው ሲኬት ማናቸውንም ነገር ከመፈጸም ወደ ኋላ እንደማይሉ በ24 ዓመታት ያገዛዝ ዘመናቸው ያቀዱትንና የቻሉትን ሁሉንም ነገር አድርገው አሳይተውናል። አሁንም እያሳዩን ነው። ለወያኔ ከምንም ነገር ቀዳሚው በስልጣን መቆየት ነውና ሀገር ቆርሰው ሰጥተዋል። አሁንም መሬት ለመስጠት እየተዘጋጁ ነው። ዜጎችን ገድለዋል፣ አገዳድለዋል፣ አስረዋል፣ አስቃይተዋል፣ ንብረት ዘርፈዋል፣ ሌላም ሌላም። ስነ ልቦናችንን ተረድተዋል፣ ደካማ ጎናችንን አውቀዋልና በየጊዜው አዳዲስ ነገር እየፈጠሩ ሲግቱን እየተቀበል እርስ በርስ ከመጠላላት አልፎ ይኸው ሰሞኑን ዘግናኝ በሆነ ሁኔታ እንደ ተፈጸመው እርስ በርሳችን እንገዳድላለን። በዚህ አድራጎታችንም የወያኔን የደደቢት ትል በዘላቂነት እንዲሳካ መሳሪያ በመሆን ምቹ ሁኔታ እንፈጥራለን። በግልጽ የሚታወቀው እስከ ዛሬ ያልተለወጠው ስማቸውም የሚረጋገጠው የወያኔ የደደቢት ትልም የትግራይ መንግሥት መሆን ነው። ኢትዮጵያን በሙሉ በመያዝ በለስ ሲቀናቸው አንድም ሁሉን መያዝ ከቻልን ለምን በጠባብ እንወሰናለን ብለው ሁለትም ኢትዮጵያን ጎጆ መውጫና መበልጸጊያ ብሎም የዘላቂ ዓላማቸው ማደላደያ ለማድረግ እንጂ የተነሱበትን ዓላማ የሻሩ ላለመሆናቸው ድርጊቶቻቸው በቂ ማስረጃዎች ናቸው። የሚያሳዝነው ወያኔዎች ለከፋፍለህ ግዛ ስልታቸው ማስፈጸሚያ የፈጠሯቸውን ስመ ድርጅቶች የሚመሩ ሰዎች ራሳቸውን ከመጥቀም የዘለለ ምንም ዓላማና ግብ ሳይኖራቸው ለወያኔ የደደቢት ትልም አስፈጻሚ ሆነው መሰለፋቸው ነው። ሌላው ወያኔን በመቃወም የተሰለፈው ደግሞ ጠንክሮ በመታገል ወያኔን ከኢትዮጵያ ሕዝብ ጫንቃ ላይ ማንሳት መቻሉ ቢቀር የወያኔን ጥፋት ለመግታት የሚያስችል እንቅስቃሴ ከማድረግ ይልቅ በወያኔ ከፋፋይ መርዝ ተመርዞ ሆድና ጀርባ ሆኖ በመኖር የሚቃወመውን ኃይል ዕድሜ የሚያራዝም ተግባር ይፈጽማል። አንዳንዱም ለወያኔ የማገዳደል ዕቅድ በቀጥታም ሆነ በተዘዋዋሪ በአስፈጻሚነት ያገለግላል። ወያኔዎች ገና ደደቢት እያሉ ያወጡትን ዕቅድ ደረጃ በደረጃ ጊዜ እየጠበቁና የእኛን ሙቀት እየለኩ ተግባራዊ ሲያደርጉ በፈጻሚነት የምንሰለፈው እኛው ነን። የሕዝቦችን ራስ በራስ የማስተዳደር መብት ከወረቀት ጌጥነትና ከፕሮፓጋንዳ መሳሪያነት ተሻግሮ ተግባራዊ አለማድረጉን 24 ዓመታት በተግባር ያየነው ነው። ከህወሓት ውጭ ያሉት የኢህአድግ አባል የሚባሉት የስም ድርጅቶች ብአዴን፣ ኦህዴድ፣ ደሃዴንም ሆኑ አጋር የሚሰኙ ድርጅቶች የያዟቸውን ክልሎች በነጻነት እንደማያስተዳድሩ በግልጽ ይታወቃል። በዚህ ሁኔታ በይስሙላ ፌዴራሊዝም ሀገሪቱን እየገዛ ያለ አንድ ፓርቲ ለዓመታት መልስ ያላገኘን የቅማንት ጥያቄ ዛሬ ድንገት ተነስቶ ጥያቄያችሁ ተቀባይነት አግኝቷል፣ ራሳችሁን በራሳችሁ ታስተዳድሩ ዘንድ ተፈቅዷል ሲል ጎንደሬው ጠርጥር ከገንፎም አለ ስንጥር ባንድ ክልል ውስጥ ከዞንም ያነሳ አካባቢ የራስ አስተዳደር መብት ተገንዝቦ ከውያኔ ፍላጎትና አመራሮች ራሱን ማስተዳደር ይችላል ተብሎ ታምኖ ለዘመናት አብረው በኖሩ ተጋብተው ተዋልደው ክፉንም ደጉንም አብረው ያሳለፉ ያንድ አካባቢ ነዋሪዎች መካከል አለመግባባት መፍጠሩ አለመግባባቱንም ለዘመናት በዘለቀው አካባቢያዊ ዘዬ ለመፍታት ከመሞከር መሳሪያ ወደ መማዘዝ ተኪዶ ዘግናኝ ግድያ መፈጸሙ ወያኔ ለዓላማው ስኬት ምን ያህል አኩይ ተግባር እንደሚፈጽም ያሳየ ነው። በአንጻሩም መለስ ብሎ የኋላውን ማስታወስ ቀና ብለውም የዛሬውን ማሰብ የማይችሉ ሰዎችን ወያኔ በመብራት እየፈለገ እንዴት እንደሚጠቀምባቸው አሳይቶናል። የውድቀታችን ክፋት የመክሸፋችን ስፋት በወያኔ እኩይ ሴራ ትናንትም ሆነ ዛሬ የሰው ልጅ የገዛ ወገኑ ባሰቃቂ ሁኔታ ሲገድል ጠብ የሚያበርድ ሽማግሌ እርቅ የሚፈጥር የሃይማኖት አባት መጥፋቱ ነው። የመንግስት ባለስልጣናትን ህገወጥና የሰብአዊ ድርጊት ማውገዝ ቢያቅታቸው መንግስትን ለርቅና ለሰላም መጠየቅ ቢያስፈራቸው ወዘተ እንዴት ታች ቀበሌና ወረዳ ላይ የሚፈጸም እጅግ ዘግናኝ ሆኑ አርሜኒያዊ ድርጊቶችን ማውገዝና ጸባብርዶ እርቅ ለማውረድ መንቀሳቀስ ይቸግራቸዋል። እነርሱም እንደኛ የነገሩ ወጣኝ ወያኔ መሆኑን ተረድተው የነገሩን ጫፍ ይዘን ሐረጉን ቢመዙት ከወያኔ እጅ ላይ እንደሚወድቁ ገብቷቸው ይሆን አሳዛኝ። ከዚህ ሲባሰ ምን መክሸፍ አለ? ከዚያስ በላይ ምን የሀገር ሞት ይኖራል? ወያኔ በስልጣን ላይ ስካለ አንድም ለጥቅም እያደሩ ሁለቱም በወያኔ ፕሮፖጋንዳ እየሰከሩ ለጥፋት የሚሰለፉ መኖራቸው አይቀሬ ነው። ወያኔ ለደደቢት ትልሙ ተግባራዊነት እነዚህን በመሳሪያነት በመጠቀም ግዜና ሁኔታ እየተጠበቀ በሚፈጽማቸው ተግባራት ልዩነታችን አሁን ካለው እየባሰ በመንደር ደረጃ ሊወርድ የመቻሉን ምልክት ነው ያየነው። አማራ፣ ኦሮሞ፣ ትግሬ፣ ሲዳማ፣ ጉራጌ ወዘተ የሚለው ክፍፍል አላንስ ብሎ ትናንት ስልጤ ጉራጌ አይደለሁም ብሎ ተለየ። ይህን በማሳካት ግንባር ቀደሙን ሚና የተጫወቱት አቶ ሬድዋን ሁሴን ከተቃዋሚ ፓርቲ መሪነት የመንግሥት ባለሥልጣንነትን አገኙ። ይኸው ዛሬ ደግሞ ቅማንት ከአማራ ልለይ እያለ ነው። ወያኔስ ካለ ነገም በተለያዩ የሀገሪቱ አካባቢዎች ይኸው መለያየትና መናቆር ይቀጥላል። ወያኔዎች የማይወዱትንና ለሥልጣናቸው ጠንቀቅ አድርገው የሚያዩትን ኢትዮጵያና ኢትዮጵያዊነትን በአንድ ጊዜ ለማጥፋት ብዙ ሞክረው አልተሳካላቸውም። ስለሆነም ለሕዝብ ግልጽ ሆኖ በማይታይና ፈጥኖ በማይታወቅ መንገድ ቀስ በቀስ የማመንመንና የማክሰም ሥራ እየሠሩ ነው። እነርሱ የሀገር መሪነቱን ሥልጣን ባጡ ማግስት ኢትዮጵያ አስራ ምናምን ብጥስጣሽ እንድትሆን እየሠሩ ስለ መሆኑ እንደ ቅኝ ገዢዎች በየቦታው የሚቀብሯቸው ጊዜ ጠብቀው የሚፈነዱ ፈንጆች እያሳዩን ነው። ወያኔን ለመገላገል ከሚደረገው ትግል ባልተናነሰ ይህ ሴራ ከዚህ በላይ ሰፍቶና ከፍቶ እንዳይሄድ በጽኑ መሰራት ያስፈልጋል። ስለሆነም ጎንደር ውስጥ ያለውን ውጥረት በቅጡ ሳይረዱ የጠቀሙ መስሏቸው ያልሆነ መልእክት በማስተላለፍ የብድ ገላጋይ ድንጋይ ያቀብላል አይነት ተግባር የፈጸሙና አሁንም በመፈጸም ላይ ያሉ ወገኖች ቆም ብለው በማሰብ ጠብ እንዲበርድ ውጥረት እንዲተነፍስ በሚያስችል ተግባር ላይ ሊሰማሩ ይገባል። በጉዳዩ ላይ የጠለቀ ዕውቀት ያላቸውና ነገሩን ከመሰረቱ የሚያውቁም የአካባቢው ሕዝብ እውነቱን ተረድቶ ከወያኔ ሴራ በማምለጥ ለጉዳዩ ራሱ ሰላማዊ መፍትሄ የሚያገኝበትን መንገድ ማመላከት ይጠበቅባቸዋል። ከተለያየ ጥቅምና ፍላጎት አንጻር ነገሩ እንዲከር የሚያደርጉ ሰዎች ካሉም ተለይተው መታወቅና መጋለጥ ይኖርባቸዋል። ወያኔ ራሱ የጫረውን እሳት ራሱ መልሶ አጥፊ መስሎ የሚቀርበው ነዳጅ እየጨመረ ይበልጥ ለማቀጣጠል ነውና በተለይ ለጉዳዩ ቅርበት ያላቸው ወገኖች በጥንቃቄና በንቃት ሊከታተሉት ይገባል። ራስን በራስ የማስተዳደር መብት ጠያቂው ስለፈለገ ብቻ የሚያገኘው ሌላው ስለተቃወመው የሚያስቀረው አይደለም። እንዴት ለምንና በምን ሁኔታ እንደሚጠየቅና ተግባራዊም እንደሚሆን በሕግ የሚታወቅ በመሆኑ ባለሙያዎች ይህንን ያብራሩ ያስረዱ። ራስም በራስ የማስተዳደር ቀልድ አማላይ ጥያቄ ትናንት የኢትዮጵያ ተማሪዎች አማሎ በውስጥ የተጠነሰሰውን ሴራ ሳይረዱና ከጀርባ ያለውን ተልእኮ ሳይገባቸው ለኤርትራ መገንጠል አስተዋጽኦ እንዲያደርጉ እንዳበቃቸው ሁሉ ዛሬም ብዙዎች ከቅማንት የማንነት ጥያቄ በስተጀርባ ሊኖር የሚችለውን የወያኔ ስውር ደባ ሳያውቁ ለወያኔ ዓላማ ማስፈጸሚያ መሳሪያ እንዳይሆኑ ማንቃት፣ ማትጋትና ከዚህም ያልፉትን ማጋለጥ ይገባል። ሰሞኑን ያየነው ዘግናኝ ግድያ እንዳይቀጥልም ሁሉም በሚችለው መጣር ይኖርበታል። ስሙን እንጂ ግብሩን ላልያዙት የሁሉም እምነት አባቶችም እስቲ በዚህ ጊዜ እንኳ ድምፃችሁ ይሰማ፣ ያስታራቂነት ግብራችሁ ይታይ እንበላቸው ይላሉ ጻፊው።
Shira ነች
አድማጮቻችን የዛሬውን የህዳር 26 2008 ዓመተ ምህረት ወይንም እንደነጮቹ አቆጣጠር የኖቬምበር 6 2015 ለማጠናቀቅ ጥቂት ደቂቃዎች ይቀራሉ። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁ ሞላ፣ እኔም የቴክኒኩ ድጋፍ የሰጠሁት ቴዎድሮስ በቀለ፣ ደና ቆዩልን ይላል። በዚሁን ሰናበታችኋለን። ድል ለኢትዮጵያ ህዝብ። አድማጮቻችን በነጮች አቆጣጠር ኖቬምበር ያለው በስተት ስለሆነ ዲሴምበር 6 2015 ተብሎ እንዲነበብ እንጠይቃለን። Yeah.